Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
We did see some more declines, especially in the East African countries. Ethiopia is a prime example, where a bad situation got worse last year.
እንዳለ መታደል ሆኖ አስቀድሞም በከፋ ይዞታ ላይ በነበሩ ሀገሮች ብዙም መሻሻል አላየንም። እንዲያውም የባሰውን ያስቆለቆሉ እንዳሉ ነው ያስተዋልነው። በተለይ በምስራቅ አፍሪካ ኢትዮጵያ አንዷ አብይ ምሳሌ ነች።
ዛሬ የዓለም የፕሬስ ነጻነት አመታዊ ሪፖርት ንፋ ያደረገው የፍሪደም ሃውስ የምርምር ዳይሬክተር ጀኒፈር ደነም ናቸው። ዝርዝሩ በምሽቱ አብይ ርዕስ ይቀርባል።
እናስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ የዛሬ አርብ ሚያዝያ 20 ቀን 2009 ዓ.ም ምህረት ምሽት አስተናጋጆች አሉላ ከበደና
ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የሁለት ቀናት ግብጽ ጉብኝታቸውን ዛሬ አርብ ጀመሩ። አቡኑ በግብጽ ቆይታቸው ለ45 ሰዎች ሞት ምክንያት ከሆነውና በአንድ የኮፕቲክ ቤተክርስቲያን ላይ ከደረሰው ፍንዳታ ወዲህ በክርስቲያኖችና በእስልምና አማንያን መካከል ሊኖር ስለሚገባው ሰላምና አንድነት ገለጻ ያደርጋሉ ተብሏል። አቡነ ፍራንሲስ በዛሬው ቀን ከመንግስታዊው የአልሃዛር መስጊድ ታላቁ ኢማም ከሼህ አህመድ አልጣይብ ጋር ይገናኛሉ ተብሎ ይጠበቃል። ቀጥለውም ከግብጹ ፕሬዝዳንት አብደልፋታ አልሲሲ ጋርም ይገናኛሉ ተብሏል። አባ ፍራንሲስ ካይሮ አየር ማረፊያ ሲደርሱ ጠቅላይ ሚኒስትር ሻሪፍ እስማኤል ተቀብለዋቸዋል። በዚህ ወቅት የጉብኝታቸው ዓላማ ለጋዜጠኞች ሲናገሩ ሰላምና አንድነትን ለማምጣት የሚያደርጉት ጥረት ቀዳሚ መሆኑን አመልክተዋል።
የዓለም የፕሬስ ነጻነት ባለፈው የአውሮፓውያን 2016 ዓመተ ምህረት በ13 ዓመታት ውስጥ ባልታየ ደረጃ አሽቆልቁሏል ሲል ጽፈት ቤቱ ዩናይትድ ስቴትስ የሆነው የሰብአዊ መብቶች ተሟጋች ድርጅት ዛሬ ይፋ ባደረገው ዓመታዊ ሪፖርት አስታውቋል። ይህ የሆነው በትላልቆቹ ዲሞክራሲያዊ ሀገሮች ከምንጊዜውም በከፋ ደረጃ በጋዜጠኞችና በዜና ማሰራጫ ድርጅቶች ላይ በሚደርሰው ዛቻ አምባገነን መንግስታት ጥቃታቸውን እያባባሱ በመምጣታቸው ነው ሲል ፍሪደም ሃውስ ዛሬ ባወጣው የፕሬስ ነጻነት ሪፖርቱ ገልጿል።
የተባበሩት መንግስታት ድርጅት በኮንጎ ዲሞክራሲያዊት ሪፐብሊክ 3 ደቡባዊ ግዛቶች ካሳይ፣ ሎማሚና ሳንኩሩ በጎሳዎች መካከል በተቀሰቀሱ ግጭቶች ሳቢያ ለተፈናቀሉ በመቶ ሺዎች ለሚቆጠሩ ሰዎች ለመጪው 6 ወራት ያህል ጊዜ የሚሆን የአስቸኳይ ጊዜ እርዳታ የ64.5 ሚሊዮን ዶላር ጠይቋል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን አጠር ያለ ዘገባ ዝርዝር እንሆ።
የመንግስታቱ ድርጅት ዘገባ እንዳመለከተው ባለፈው የነሐሴ ወር አንድ ታዋቂ የአካባቢው የጎሳ መሪ በደቡባዊቱ የካሳይ ክፍለ ግዛት በመንግስቱ ወታደሮች መገደላቸውን ተከትሎ ቁጥሩ ከ1 ሚሊዮን በላይ የሚደርሰው ሕይወቱን አጥቷል። በታጣቂ ሚሊሻዎችና በመንግስቱ ታማኝ ወታደሮች መካከል የሚካሄደው ውጊያ ባለፉት 8 ወራት ተባብሶ ወደ አጎራባች ሎማሚና ሳንኩሩ ክፍለ ግዛቶች መዛመቱ ተዘግቧል። ጄንስ ለሪክ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ቃል አቀባይ ናቸው። በግጭቶቹ ጨቅላ ህፃናት ከሁሉ ለከፋ አደጋ ተጋልጠዋል፣ ጥበቃም ይሻሉ ብለዋል። በርካታ ሴቶችም ተገዶ መደፈርን ጨምሮ ለተለያዩ ጥቃቶች ተጋልጠዋል። የህክምና እርዳታና የስነ ልቦና ምክር አገልግሎት ያስፈልጋቸዋል ሲሉ ቃል አቀባዩ ያስረዳሉ።
The violence behind the displacement has already led to civilian deaths in the hundreds and human rights violations, including the discovery of mass graves.
ብዙዎችን ቀያቸውን ጥለው እንዲሰደዱ ያደረገው ብጥብጥና ግጭት በመቶዎች የሚቆጠሩ ሲቪሎችን ህልፈት ምክንያት ሆኗል። የጅምላ መቃብሮች መገኘትን ጨምሮ የከፋ በደሎች ደርሰዋል። ብዙዎች አንጥሮ ሀብታቸውን ለመነጠቅና አያሌ ሺህ ህጻናት ከትምህርት ገበታቸው በመስተጓጎል ተገደዋል። በአካባቢው የሚታየው ረሃብና ርዛት እንዲሁም በአካባቢው የደረሰው የበሽታ ወረርሽኝ አባብሷል። ለችግሮቹ ሁነኛ የህክምና አገልግሎት መስጠት የተሳነው የሀገሪቱ የህክምና ስርዓት ይበልጡ ተዳክሟል።
የተባበሩት መንግስታት ድርጅት የጠየቀው አዲሱ እርዳታ ለዚያች ሀገር ለሰብአዊ ጉዳዮች ደራሽ እርዳታ ቀድሞ ከተጠየቀው የ750 ሚሊዮን ዶላር ተጨማሪ መሆኑን ለር ተናግረዋል። ቃል አቀባዩ ለአሜሪካ ድምጽ አክለው እንዳስረዱት ተጨማሪው እርዳታ እርሳቸው ሰማይ የነካ ላሉት የኮንጎ ሰብአዊ ቀውስ ፈጥኖ መድረስ ያለበት ነው።
አድማጮች የዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪ የነበሩት ማይክል ፍሊን ከፔንታገን ማለት ከሀገሪቱ የመከላከያ ሚኒስቴር አዲስ ምርመራ እንደሚጠብቃቸው በሕግ መምሪያው ምክር ቤት የቁጥጥር ኮሚቴ ዋናው ዴሞክራት ዛሬ አስታውቀዋል። አዲስ ምርመራ የሚደረግባቸው ፍሊን ከውጭ መንግስታት ጋር ያላቸው ግንኙነትና የትራምፕ አስተዳደርም ከሩሲያ ጋር ያለው ግንኙነት አሳሳቢ ሆኖ በመገኘት እንደሆነ የአሜሪካ ድምጽ ራዲዮ ዘጋቢ ካትሪን ጂፕሰን ባቀናበረችው ዘገባ ጠቅሳለች። አዳነስ ፍስሐዬ ታቀርበዋለች።
ማይክል ፍሊን ከብሔራዊ ጸጥታ አማካሪነት ስራቸው የተባረሩት ለ24 ቀናት ያህል ከሰሩ በኋላ ቢሆንም ከውጭ መንግስታት ጋር ያላቸው ግንኙነት በሀገሪቱ ምክር ቤት አባላት ጥያቄዎች ማስነሳቱ ቀጥሏል። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት የቁጥጥር ኮሚቴ አባል ኤሊጃ ካሚንግስ መገረማቸውን ገልጸዋል።
እንደ እውነቱ ከሆነ የዋይት ሀውስ ቤተ መንግስት ለማይክል ፍሊን ለምን እንደሚሸፋፍንላቸው ሊገባኝ አልቻለም።
ፍሊን በአሁኑ ወቅት የብሔራዊ ጸጥታ አማካሪ ከመሆናቸው በፊት ከሩሲያና ከቱርክ ጋር የነበራቸውን ግንኙነት በሚመለከት በሀገሪቱ መከላከያ ሚኒስቴር ምርመራ እንደሚደረግባቸው ካሚንግስ ገልጸዋል። ፍሊን አስቀድሞ ሳይፈቀድላቸው ከውጭ ሀገራት ገንዘብ እንዳይቀበሉ የመከላከያ ሚኒስቴር አስጠንቅቋቸው እንደነበር የሚያመለክቱ ሰነዶችን ይፋ አድርገዋል። ሰነዶቹ ይፋ የተደረጉት ፍሊን አቻምና ወደ ሩሲያ የሄዱት ፈቃድ ጠይቀው ነው ሲል ጠበቃቸው የተናገረውን የሚጻረር በመሆኑ ነው። ፍሊን ሩሲያ በሄዱበት ወቅት ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተቀምጠው ምግብ ተቋድሰዋል። የዋይት ሀውስ ቤተ መንግስት በበኩሉ አይተባበርም የሚለውን ክስ አስተባብሏል። ፍሊን ለብሔራዊ ጸጥታ አማካሪነት ከመሰየማቸው በፊት ተገቢ ምርመራ አልተደረገም ለሚለው ነቀፌታ ኃላፊነቱ የትራምፕ አስተዳደር አይደለም ብለዋል የዋይት ሀውስ ቤተ መንግስት ቃል አቀባይ ሻን ስፓይሰር።
All of that clearance was made by during the Obama administration and apparently with knowledge of the trip that he took.
አስፈላጊው ምርመራ የተደረገባቸው በኦባማ አስተዳደር ወቅት ነው። ምርመራ የተደረገውም ሩሲያ መሄዳቸው እየታወቀ ሳይሆን አይቀርም።
ስፓይሰር አያይዘውም ትራምፕ ፍሊንን ከስራ ማባረራቸውን በማስታወስ በሳቸው ላይ ምርመራ ማካሄዱ ተገቢ ነው ብለዋል። ይሁንና ዲሞክራት የምክር ቤት አባላት በልዩ አቃቤ ሕግ እንዲያዝ ከመጠየቅ ወደ ኋላ አይሉም። ሴኔተር ሪቻርድ ብሉመንታል አብራርተዋል።
This subject is really deadly serious because it is a matter of national interest and national security. We can't count on
ይህ እጅግ በጣም ከባድ ጉዳይ ነው። የብሔራዊ ጸጥታና የብሔራዊ ጥቅምን የሚመለከት ተጠያቂነታቸው ለፕሬዝዳንት ትራምፕ በሆኑት ጠቅላይ አቃቤ ሕግና ምክትላቸው ላይ ልንተማመን አንችልም።
የምክር ቤቱ አባላት ጉዳዩን ችላ እንደማይሉትና እውነቱን ለማወቅ እንደሚታገሉ ካሚንግስ አስገንዝበዋል።
በመጨረሻም የታሊባን ሽምቅ ተዋጊዎች በአፍጋኒስታን ላይ የመልሶ ማጥቃት እርምጃ መውሰዳቸው ተነግሯል። ተዋጊዎቹ በዚህ ወቅት በሰጡት መግለጫ አፍጋኒስታንን ለቀው እስካልወጡ ድረስ የአሁኑ እርምጃችን ያነጣጠረው በዩናይትድ ስቴትስ መድራሹ የውጭ ጣልቃ ገብ ኃይል ላይ ነው ብለዋል። ይኸው እስላማዊ ሰርጎ ገብ ቡድን ባልተለመደና ኦፊሴላዊ ባልሆነ ሁናቴ ዛሬ አርብ በሰጠው መግለጫ ጥቃቱን በ34ቱም የአፍጋኒስታን ክፍላት ሀገር ውስጥ እያካሄደ መሆኑን አመልክቷል። የአፍጋኒስታን መከላከያ ሚኒስቴር ቃል አቀባይ ሙሐመድ ራድሜንች የሰርጎ ገቡን ያጥቅቻለሁ አስተያየት ውድቅ አድርገው ለፕሮፓጋንዳ ፍጅት የሚሰጥ ይህን መሰል አስተያየት ሲቪሎች ላይ ጥቃት ለማካሄድ የተቃጣ የሽብርተኛ ባህሪ ነው ብለዋል። ዜናው በዚሁ ይጠቃልላል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን የዓለም ዜና ነበር ያሰማናችሁ። አሁን ወደ ዕለቱ አብይ ርዕስ።
የዓለም የፕሬስ ነጻነት ባለፈው የአውሮፓውያን 2016 ዓመተ ምህረት በ13 ዓመታት ውስጥ ባልታየ ደረጃ አሽቆልቁሏል ሲል ጽፈት ቤቱ ዩናይትድ ስቴትስ የሆነው የሰብአዊ መብቶች ተሟጋች ድርጅት ዛሬ ይፋ ባደረገው ዓመታዊ ሪፖርት አስታውቋል። ይህ የሆነው በተላልቆቹ ዲሞክራሲያዊ ሀገሮች ከምን ጊዜውም በከፋ ደረጃ በጋዜጠኞችና በዜና ማሰራጫ ድርጅቶች ላይ በሚደርሰው ዛቻ አምባገነን መንግስታት ጥቃታቸውን እያባባሱ በመምጣታቸው ነው ሲል ፍሪደም ሃውስ ዛሬ ባወጣው የፕሬስ ነጻነት ሪፖርቱ ገልጿል። ዊሊያም ጋሎ እና አይዲ ፊዝ ፓትሪክ ያጠናቀሯቸውን ዘገባዎች ቆንጅታ እያቀናጅታ እንደሚከተለው አዘጋጅተዋለች።
በሪፖርቶቹ መሰረት አሁንም ቀንደኞቹ የፕሬስ ነጻነት ረጋጮች ባምባገነኑ ኪም ጆንግ ኡን የምትመራዋ ሰሜን ኮሪያ፣ ላለፉት 6 ዓመታት በርስ በርስ ጦርነት እየታመሰች ያለችው ሶሪያና የሀገር ውስጥ መገናኛ ብዙሃኑን በጠቅላላ ኮሚኒስት ፓርቲው የሚቆጣጠርባት ቻይና ናቸው። በአሁኑ ጊዜ እየታየ ያለው አንድ ለውጥ ግን እንደ ዩናይትድ ስቴትስ ባሉ ዲሞክራሲያዊ ሀገሮችም የፕሬስ ነጻነት እየተጎዳ መምጣቱ ነው ብለዋል የፍሪደም ሃውስ የምርምር ዲሬክተር ጀነፈር ዳናም። አንዱ ትልቁና አሳሳቢው ለውጥ ዲሞክራሲ እየተሸረሸረ መሄዱ መሆኑን የገለጹት ተመራማሪዋ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በጋዜጠኞችና በዜና አውታሮች ላይ የሚሰነዝሩትን ውረፋ በተለይ ጠቅሰዋል። ይሁንና ስጋቱ ቢኖርም የዩናይትድ ስቴትስ የመናገር ነጻነትና የሚዲያውም ነጻነት እንደ ተቋም እንደተጠበቀ ነው ብሏል ፍሪደም ሃውስ።
Right now we're very concerned about the US but we haven't seen any kind of
በአሁኑ ወቅት የዩናይትድ ስቴትስ ይዞታ በጣም እያሳሰበን ነው። ነገር ግን እስካሁን እጅግ የከበደ ጉዳት በፕሬስ ላይ ሲደርስ ወይም ሲፈጸም አላየንም።
ይበልጡን የሚያሳስበው ግን ሚስተር ትራምፕ በጋዜጠኞችና በዜና ድርጅቶች ላይ የሚሰነዝሩት ውረፋ በዓለም ዙሪያ ያሉ አምባገነን መሪዎችን ሊያበረታታ የመቻሉ ስጋት መሆኑን ድንበር የለሽ ሪፖርተሮች ቡድንም ትናንት ባወጣው ሪፖርት አስጠንቅቋል። በዓለም ዙሪያ ፖለቲካዊ ጉዳዮች ጠንካራ የሚዲያ ሽፋን የሚያገኙበት፣ የጋዜጠኞች ደህንነት የተረጋገጠበት፣ መንግስት በሚዲያ ስራ እጁን የማይዶልበትና የከፋ የህግም ሆነ የኢኮኖሚ ጫና በሚዲያ ተቋማትና በባለሙያዎቹ ላይ በማይደርስበት፣ ነጻ ፕሬስ ባለበት ሀገር የሚኖረው ህዝብ ከዓለም 13 ከመቶ ብቻ ነው ሲል ፍሪደም ሃውስ ዛሬ ባወጣው ሪፖርቱ ዘርዝሯል። ኢትዮጵያ፣ ቱርክና ቬኔዙዌላን በመሳሰሉ ሀገሮች ባለስልጣናት የፖለቲካና የማህበራዊ ተቃውሞ እንቅስቃሴዎችን ሰበብ በማድረግ ነጻ ወይም የተቃዋሚ ደጋፊ የሚሉት ሚዲያ ላይ ጥቃታቸውን ለማባባስ ተጠቅመውበታል ብሏል። የፍሪደም ሃውስ የምርምር ዲሬክተር ጀነፈር ዳናም ለቪኦኤ በሰጡት ቃል የኢትዮጵያ የፕሬስ ነጻነት ይዞታ ተባብሷል ብለዋል።
Unfortunately, we haven't seen much improvement among the really poor performers.
እንዳለ መታደል ሆኖ አስቀድሞም በከፋ ይዞታ ላይ በነበሩ ሀገሮች ብዙም መሻሻል አላየንም። እንዲያውም የባሰውን ያሽቆለቆሉ እንዳሉ ነው ያስተዋልነው። በተለይ በምስራቅ አፍሪካ ኢትዮጵያ አንዷ አብይ ምሳሌ ነች። ያለፈው አመት ይዞታዋ ከፊተኛው ተባብሷል። በፊትም ይፈጸም የነበረው አድራጎት ከአስቸኳይ ጊዜ አዋጁና ከተቃውሞ እንቅስቃሴዎች ተከትሎ ስርዓት ይዞ የቀጠለ ይመስለኛል። ኮንጎ ዲሞክራሲያዊት ሪፐብሊክና ብሩንዲን ያየነው ይህንኑ ነው። ብዙ ጋዜጠኞች ተሰደዋል።
የኢትዮጵያ መሪዎች የጸረ መንግስት ተቃውሞዎቹን ተከትሎ በደነገጉት አስቸኳይ ጊዜ አዋጅ ተጠቅመው የኢንተርኔት ተደራሽነትንና የማህበራዊ መገናኛ ተጠቃሚነትን ለመገደብ ተጠቅመውበታል። በውጭ ሀገር ባሉ ኢትዮጵያውያን የሚካሄዱ 2 የቴሌቪዥን ጣቢያዎችን በአሸባሪነት ፈርጀውበታል ሲል ዘርዝሯል ሪፖርቱ። ከሰሃራ በስተግርጌ ካሉት ሀገሮች በታሰሩ ጋዜጠኞች ብዛት 2ኛዋ በሆነችው በኢትዮጵያ ለጋዜጠኞች ደህንነት የሚሟገተው ቡድን ሲፒጄ ክትትል መሰረት 16 ጋዜጠኞች እስር ቤት እንዳሉ ነው ፍሪደም ሃውስ የገለጸው። ይህም ኢትዮጵያን በአፍሪካ በታሳሪ ጋዜጠኞች ብዛት የምትመራት ኤርትራ ብቻ እንደሆነችና በዓለም ደረጃ ደግሞ 5ኛ ሀገር መሆኗን ገልጿል።
አድማጮች፣ የኢትዮጵያ ባለስልጣናት በሙያው ምክንያት የታሰረ የለም ሲሉ በተደጋጋሚ ማስተባበላቸው ይታወቃል። በርዕሱ ላይ በቀጣዩ የክርክር ፕሮግራማችን በእሰጥ አገባ እናተኩርበታለን።
አድማጮች፣ አሁን ዜናዎቹ ወደሚተነተኑበት የመጽሔቱ ክፍለ ጊዜ ተሸጋግረናል። ቁጥራቸው በ2.2 ሚሊዮን ለጨመረው ወይም ላደገው የአስቸኳይ ጊዜ እርዳታ ፈላጊ ኢትዮጵያውያን ምላሽ ለመስጠት ከመንግስት ጋር በቅርብ እየሰራ መሆኑን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ አስታወቀ። አዲሱ ቁጥር የእርዳታ ምግብ በሰዓት የማድረሱን ጉዳይ ይበልጥ አሳሳቢ እንደሚያደርገው ዩኤን ኦቻ የተባለው ቡድን ቃል አቀባይ ቶንግ ኦኩር ለአሜሪካ ድምጽ ተናግረዋል። ላለፈው አመት ድርቅ ምላሽ ለመስጠት የሰሩትን አይነት የዘመቻ ስራ ለመስራት መዘጋጀታቸውንም አስረድተዋል። ቃል አቀባዩ እስክንድር ፍሬው ተከታዩን አድርሶናል።
ባለፈው ተሐሳስ ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ ተከልሷል። አዲስ የእርዳታ ፈላጊዎች ቁጥር ይፋ ተደርጓል። በዚህም መሰረት በድርቁ ምክንያት ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር 7.8 ሚሊዮን መድረሱን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ አስታውቋል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ የኢትዮጵያ ቃል አቀባይ ቾይዝ ኦኮሮ እንዳሉት በተሐሳስ ወር ይፋ ተደርጎ የነበረው ቁጥር የበልግ ዝናብ እንደሚኖር በአርብቶ አደር አካባቢዎች የሚጠበቀው ዝናብም እንደሚመጣ ታሳቢ ያደረገ ነበር። ያ ባለመሆኑ ግን እርሳቸው እንዳብራሩት የተረጂዎች ቁጥር ጨምሯል።
ጥሩ ያልሆነ የበልግ ዝናብ እየተመለከትን ነው። ዝናቡ ሙሉ በሙሉ አልቀረም። በሚጠበቀው ደረጃ እየዘነበ ግን አይደለም። በዚህ ምክንያት ምግብ የሚያስፈልጋቸው ሰዎች ቁጥር መጨመሩን እየተመለከትን ነው። እንደተጠቀሰውም በ2.2 ሚሊዮን ጨምሯል። ምላሽ ለመስጠት የሚያስፈልገው የገንዘብ መጠን እንደሚጨምርም እንጠብቃለን።
የተረጂዎች ቁጥር መጨመሩ የተገለጸው ቀደም ሲል በተሐሳሱ ሰነድ ለተጠቀሱት 5.6 ሚሊዮን እርዳታ ፈላጊዎች የሚጠበቀው ድጋፍ እንኳን ሙሉ በሙሉ ባልተገኘበት ሁኔታ ነው። የዓለም የምግብ ፕሮግራም እንደሚለው ለምሳሌ ለምግብ አቅርቦት ከሚያስፈልገው 600 ሚሊዮን ዶላር እስካሁን የተገኘው ግማሹ ብቻ ነው። ያስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር በ2.2 ሚሊዮን መጨመሩ ደግሞ የሚያስፈልገውን የገንዘብ መጠን ከፍ ያደርገዋል። ከዚህ አንጻር የተፈጠረውን ክፍተትም ያሰፋዋል። የዩኤንኦች ቃል አቀባይም ሁኔታውን እያጠኑት መሆኑን አስታውቀዋል።
Exceeded what we planned for at the beginning of the year. So within 4 months we have a 2 million increase.
እንደተጠቀሰው የተረጂዎች ቁጥር በዚህ የፈረንጆች አመት መጀመሪያ አካባቢ አቅደነው ከነበረው ጨምሯል። በአራት ወራት ውስጥ በ2 ሚሊዮን ከፍ ብሏል። ስለዚህ ክለሳ ያካሄድን ነው። በሁለት ወራት ውስጥም የበልግ ግምገማ እናደርጋለን። ዝግጁ መሆናችንን ለማረጋገጥ ሁኔታውን እያጠናን ነው። በተጨማሪ የሚያስፈልገው የገንዘብ መጠን ምን ያህል እንደሚሆን ለመገመት
ባለፈው አመት በኤልኒኖ ምክንያት በተከሰተው ድርቅ 10.2 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ያስፈልጋቸው ነበር። ለዛ ድርቅ ምላሽ ለመስጠት ከዓለም አቀፉ ማህበረሰብ የተገኘው ምላሽም አበረታች እንደነበር በተለያየ ጊዜ ተገልጿል። ሁኔታውን ያስተዋወሱት ቾይዝ ኦኮሮ ያንን ተሞክሮ ለዚህ አመትም እንደሚጠቀሙበት አብራርተዋል።
Like we did last year, we hopeful to laugh from last year. Donors were generous. The government had a very good strong leadership.
ባለፈው አመት ድርቅ እርዳታ ሰጪዎች ለጋሽ ነበሩ። መንግስትም ጠንካራ አመራር ሰጥቷል። እናም በጋራ ሰብአዊ ቀውስን ለማስወገድ ችለናል። በዚህ አመትም ተመሳሳይ እንደሚሆን ተስፋ እናደርጋለን።
እና ባለፈው አመት ዘመቻ ይፋ አድርገን ነበር። የገንዘብ ማስተባበሪያ ስልትም ዘርግተን ነበር ስለ ቀውሱ ግንዛቤ ለማስጨበጥ። ለዚህ አመትም ተመሳሳይ ነገር ያቀድን ነው።
So yes, we have those concerns in numbers are increasing, but you can be sure that the humanitarian country too.
እናም አዎ አሳሳቢ ሁኔታዎች አሉ። ቁጥሮች እየጨመሩ ነው። ነገር ግን ለተረጂዎች ምግብ ለማድረስ የሚያስፈልጉ ግብአቶች እንደሚኖሩ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ቡድን ከመንግስት ጋር በትብብር እየሰራ እንደሆነ እርግጠኛ መሆን ትችላለህ።
ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር መጨመሩ መገለጽ የጀመረው ሰሞኑን ነው። ድርቁ ከተከሰተባቸው ክልሎች አንዱ የሆነው የኢትዮጵያ ሶማሌ ክልል ባለስልጣናት ግን ቀደም ብለውም ይሄንኑ ሲጠቁሙ ነበር። በዶሎ ዞን ዩኡብ ወረዳ በሚገኝ የእህል ማደያ ማዕከል ያነጋገርኳቸው የክልሉ ፕሬዝዳንት አማካሪና የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ አንዋር አሊ ይሄንኑ ነበር የገለጹልኝ። ታሳቢ የተደረገው ዝናብ ባለመምጣቱ ፍላጎቶች እየጨመሩ መምጣታቸውን ያብራራሉ።
ኤክስፔክት ይደረገ የነበረው በዛን ሰዓት ኤክስፔክት ይደረገ የነበረው ፕሬዲክት ይተበከ የነበረው ዝናብ አልዘነበም። ያ ፋክተር አለው።
ኤችአርዲ በወጣበት ጊዜ
ዝናብም እየዘነበ በነበረ normal dasasa bemiderregebet sa'at yedasasa tna sikayed zinabum predict yaw yetelaye tool bemetekem predict miyadirgut neger alle
mitanabiyut neger alle
mitanabiyut neger alle yahantin baya bemerkoz ingidi likanisim ሊጨምር ይችላል የእንደዚህ ዝናቡ ሁኔታ ዝናቡ በጣም ፋክተር ስላለው በዝናቡ ሁኔታ በመርኮስ ሊቀንስም ይችላል ሊጨምርም ይችላል በእኛ ክልል ጭራሽ ስላልዘነበ ጨምሯል ማለት ነው ፍላጎቱ የጨመረው
ስንት ገብቷል በቁጥር አላችሁ ወይስ መጨመሩ ብቻ ነው ለጊዜው መታወቁት
ኒዱ ያው ሰዎች ምግብ እንደ መጨመሩ ነው እንጂ አሁን በቅርብ አዳሳይ ስለሚካሄድ በዛ ነው የሚታወቀው
እና መንግስት አዲሱን ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር መነሻ ያደረገ ይፋ ሰነድ እንደሚያሰራጭ ይጠበቃል ምላሻቸውን ከዚህ አዲስ ቁጥር ጋር ማጣጣም ደግሞ የረዴት ድርጅቶችና ተቋማት ቀጣይ ተግባር ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ቀጣውና የመጨረሻው የመጽሔት ርዕስ እንለፍ። በኢትዮጵያ ድርቅ በተከሰተባቸው ቦታዎች በባሌ ብሔራዊ ፓርክ አካባቢ በደቡብ ክልልና በቦረና ዞን የሚኖሩ ነዋሪዎች ድርቁ ደንና የውሃ ኩሬዎችን ማድረቁን እንስሳት መጨረሱንም ይናገራሉ። የአካባቢያቸው ሰዎች ለሥራ አጥነት መዳረጋቸውን የሚያገኙት እርዳታም በቂ እንዳልሆነ ይገልጻሉ። የኢትዮጵያ መንግሥት በበኩሉ የድርቁ መባባስ የዕለት ደራሽ ምግብ ፈላጊውን ቁጥር እንዲጨምር ማድረጉን ገልጾ ነገር ግን የተፈለገውን ያህል ገንዘብ ባይገኝም ከክልሎች ጋር በመተባበር እርዳታ እየሰጠ መሆኑን አስታውቋል። ሲዮን ግርማ ዝርዝር አላት።
በደቡብ ምስራቅ ኢትዮጵያ በኦሮሚያ ክልል በባሌ ብሔራዊ ፓርክ አቅራቢያ ያሉና ስማቸው እንዲጠቀስ ያልፈለጉ ነዋሪዎች ለኦሮሚኛ ዝግጅት ክፍላችን እንደገለጹት እነርሱ የሚኖሩበት አካባቢ በድርቁ ክፉኛ መጎዳቱን ወልመል፣ ዶዲሞ፣ ሃራና ሪራ የተባሉ አካባቢ የሚገኙ ደኖችና የውሃ ኩሬዎች መድረቃቸውን የእንስሳት ሞትን በከፍተኛ ሁኔታ መከሰቱን ይናገራሉ። የእህል ዋጋ መናሩንም ይጠቁማሉ። በተጨማሪም ከወጣት ስካዛውንት የሥራ አጥ ቁጥር መጨመሩንና ሥራ ባይገኝም ሰዎች መንገድ ላይ ሥራ ፍለጋ ሲንከራተቱ ማየት የተለመደ መምጣቱን ገልጸዋል። እርዳታ ያገኙ እንደሆነ ተጠይቀው
ማን ይገራረበ ማንጉዶ ዱሎቲ ilman titikon kharagabani wajibat badan lajadanitin kauji sanil argachu hindenden
kharagash birjitochina kemengist irdata illakal neger gin ezi kederese bohala magazen ust teqemto gubbo yitayekbetal lemisale and quintal na kazya betach lemnagen sewoch 500 bir gubbo teqbelaw nor data yemisetun yihinin yemiyadergut bakababiu astradir ust yallu sewoch nacho gubbo ketekefele bohalam bihon አሁን ያንተ ተራ አይደለም ይያሉ የሚመለሱት ሰውም ይኖራል። እርዳታ ሊቀበል ሄዶ ባዶ አህያ ጎትቶ የሚመለስ ብዙ ሰው አለ በየመንገዱ። ባጭሩ እኛ አካባቢ ምንም እርዳታ የለም ማለት ይቻላል።
በደቡብ ክልል ነዋሪ ናቸው። እኔ ባለሁበት አካባቢ ከድርቁም በተጨማሪ ባለው የፖለቲካ ትኩሳት ምክንያት ችግር ሊደርስብኝ ይችላል። ስሜንና ያለሁበትን ቦታ እንዳትጠቅሽ ሲሉ አጥብቀው ጠይቀውኛል። አካባቢያችን በድርቅ ተጠቅቷል ይላሉ።
አይ ምግብ የሚመጣ ምንም የለም እንግዲህ ሰው በቃ ሰው እንትን ይሄ ድንች እንትን ሞጎ የሚባላል እንደ መረሰር ይሄን እየበሉ ነው አሉት። ከመረሰ ቆፈር ድንች አለ ሞጎ የሚባል ሱኒን እንትን እየቆፈሩ እየበሉ ነው። አገተማ ውስጥ ያለው ድንሽ የከተማ ኑሮ እንደ በገበያ ላይ የሚገኘው በአንዳንድ ጥይት የሚገኘው ነገር እዚህ እንዲህ እየተዳደሩ ነው አሉት። ከብቶች በጣም አስቸጋሪ ሁኔታ ላይ ነው። በጣም ዝናብ የለም፣ ምንም ነገር የለም። በጣም የሚሰጠ ነገር ብዙ ኦሬዲ ያለቁ ነው በቃ።
የኢትዮጵያ መንግስትና አጋሮቹ በታሳስ ወር በኢትዮጵያ ድርቅ መከሰቱንና ያስቸኳይ ጊዜ እርዳታ ፈላጊው ቁጥር 5.6 እንደሆነ ይፋ አድርገው ነበር። ይህም ቁጥር ከሁለት አመት በፊት በአውሮፓውያን የዘመን አቆጣጠር በ2015 ማለት ነው በኢሊኖ ምክንያት በደረሰው ድርቅ ከተጎዱት 10.2 ሚሊዮን ህዝብ ያነሰ ቁጥር እንደሆነ ይፋ አድርገው ነበር። ለዚህም ተጎጂ ህዝብ 1 ቢሊዮን ዶላር የገንዘብ እርዳታ ከለጋሾች እንደሚያስፈልግ አስታውቋል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር አቶ ምትኩ ካሳ ድርቁ ወደ ረሃብ አለመለወጡንና ወደዛ እንዳይለወጥ ደግሞ የፌደራል መንግስት ከክልል መንግስታት ጋር በመተባበር የእርዳታ እህል እያቀረቡ መሆኑን ሲያስታውቁ ቆይተዋል። ከአንድ ወር በፊት ድምጽ አልባው ቅጽፈት በሚል ለዩናይትድ ስቴትስ ኮንግረስ አባላት የምስራቅ አፍሪካ ድርቅ በተመለከተ ምስክርነታቸውን የሰጡ የለጋሽ ድርጅት ተወካዮች በአፍሪካ የተከሰተው ድርቅ ከፍተኛ መሆኑን ገልጸው ኢትዮጵያና ኬንያ ከለጋሽ ድርጅቶች ጋር ሆነው ድርቁን እየተቋቋሙ እንደሆነና እንደ ደቡብ ሱዳን፣ ሶማሊያና ናይጄሪያ የመሳሰሉ አገሮች ከፍተኛ ረሃብ አለመከሰቱን አስታውቀው ነበር። አሁን መንግስትና አጋር ድርጅቶቹ የእርዳታ መጠየቂያ ሰነዱን ከልሰውታል። ያስቸኳይ ጊዜ እርዳታ ፈላጊው ቁጥር 7.8 ሚሊዮን ሆኗል። ከሁለት ቀናት በፊት የአሜሪካ ድምጽ ያነጋገራቸው የብሔራዊ አደጋ ስራ አመራር ኮሚሽን አቶ ምትኩ ካሳ ይህም ሆኖ ረሃብ በኢትዮጵያ የለም ብለዋል።
አንዱ ረሃብ በኛ ኮንቴክስት የለም። ለምን እንደው ረሃብ የሌለበት ምክንያት እርዳታ ሊቀርብላችሁ የሚገቡ ዜጎቻችን በሙሉ እርዳታ ይቀርብላችሁ ስላለ ነው። ስለዚህ ድርቁ አለ፣ ረሃብ የለም። ለምን እንደው የሌለው ያው ቀደም እንደገለጽኩት ሙሉ እርዳታ ይቀርባል የሚገኘው ለሁሉም አካባቢዎች።
በነገሌ ቦረና ነዋሪ ለሆኑና ስማቸው እንዲጠቀስ ላልፈለጉ ነዋሪ ይህንን የመንግስት አቋም አስመልክቼ ጥያቄ አቅርቤላቸው ነበር። በመንግስት በኩል እንደ ሶማሌ፣ እንደ ሱዳን፣ እንደ ሳውዝ ሱዳን በጣም ከባድ የሚባል ረሃብ ያለባቸው ቦታዎች እየተፈጠሩ ነውና ኢትዮጵያ እንደሱ አይደለም፣ መቆጣጠር ይችላል፣ ሰው እስካሁን አልተራበብንም ብለዋል። ይሄንን የምትከታተሉ ከሆነ እዚህ ላይ ያላችሁ አስተያየት ምንድነው?
ሙሉ ኢትዮጵያ ማለት አንችልም። ብቻ ይሄ ወደ እኛ ያለነው የጉጂ ምዕራብ ጉጂ ዞንና ቦረና ዞን አካባቢ ያለ ህዝብ ከዚህ በታች እስከ አሁን እኔ ካለው አካባቢ ጀምሮ እስከ ሞየሌ ያለው አገር አደገኛ የሆነ ድርቅ አለ፣ ረሃብ አለ፣ የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። እኛ ሰዎች እንዴት እንደሚገምቱ አናውቅም። እኔ ትውልደም ገጠር ነው። ከኛ ከራሳችን በረት ብቻ ብዙ ከብቶች አልቀዋል። የሁሉም ሰው እንደዛው ተመሳሳይ ነው። ስለዚህ ከፍተኛ ድርቅ አለ ብለን እንገምታለን። ከፍተኛ ድርቅ አለ፣ ረሃብ አለ፣ ከፍተኛ ረሃብ አለ። እርዳታ በመጠን አለ ብለን እንትን እንላለን እንጂ ከፍተኛ ረሃብ አለን ብለን እንገምታለን። እዚህ እኛ ያለነው አካባቢ ማለት ነው።
ይህን በኢትዮጵያ የተከሰተውን ድርቅ ሁኔታ በተመለከተ ሰፋ ያለ ዝግጅት በእሁድ ምሽት ይዘን እንመለሳለን።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን እዚህ ግድም በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ጥቂቱን መልሰን እናሰማችሁ።
ሄሎ ቪኦኤ፣ እንግዲህ በማግኘቴ በጣም ነው የማመሰግነው። ትናንትና የሰማሁት ኒውስ በአድዋ ሊሰራ የታሰበው ዩኒቨርሲቲ በእውነት በጣም ቅሬታ ነው የተሰማኝ። ምክንያቱም ይሄ ዩኒቨርሲቲ ሲሆን በአዲስ አበባ ወይንም በሌላው ክፍለ ሀገር ቦታ ላይ ነው መመስረት የሚያለበት። ምክንያቱም የአድዋ ታሪክ የኢትዮጵያ ሕዝብ በሙሉ ታሪክ ነው እና ዩኒቨርሲቲው መገንባት ያለበት ሲሆን በአዲስ አበባ ሁሉም እድሉ አግኝቶ መጥቶ እንዲማርበት፣ ካልሆነ ደግሞ በሌላው ክፍለ ሀገር ነው መሆን ያለበት። መቀሌ ውስጥ ወይንም ትግራይ ውስጥ መገንባቱ በፍጹም ተገቢ አይደለም። ስለዚህ የመንግስት ባለስልጣናት ወይንም ኢትዮጵያውያን በሙሉ ይሄን ነገር አስበውበት ይሄ ነገር እዛ ቦታ ላይ እንዳይመሰረት ወይንም እንዳይሰራ የሚደረግበትን መንገድ መፈለግ የሁላችንም ኢትዮጵያውያኖች ሪስፖንሲቢሊቲ ነው ብዬ አስባለሁ። አመሰግናለሁ። አንድነት ነኝ ከዚሁ ከዩኤስኤ።
በጣም አመሰግናለሁ። ዛሬ አንድ የህዋት ደጋፊ ናቸው ያስታውቃሉ። አንዷን እንዳታስ ለምን ተናገርሽ ብለው እናንተም እንዲህ አይነት ሰው ይመጣ አታስተላልፉ ብለው ሲናገሩ በጣም ያሰቀኝ። ሰውዬው አሜሪካን ያሉት አዲስ አበባ ወይ መቀሌ። አቶ አባይ ወልዱ ታሪክ እናስተካክላለን ሲሉም ሰማሁ። በጣም ያስገርመው ታሪክ እንዴት ነው የሚያስተካክሉት? እርሶ የታሪክ አስተማሪ ነዎት? የታሪክ እውቀት አለዎት? ለመሆኑ የትኛውን ታሪክ ነው የሚያስተካክሉት?
የእውቁ የፖለቲካና የስነ ጽሁፍ ሰው የአቶ አሰፋ ጫቦን ዜና እረፍት አስመልክቶ አሉላ ካወያያቸው እንግዶች የተጠቀሱት የአሰፋ ጫቦ አባባሎች አስደመሙኝ። በተለይም የማይመጣን ነገር መጠበቅ፣ አገራችን ተሰርታ አላለቀችም፣ እኛም ራሳችን ተሰርተን አላለቅንም የሚሉት አባባሎች ለወቅቱ ተስማሚ ይመስሉኛል። ያሉላ ውይይት ከመቅረቡ በፊት እስክንድር ፍሬው አምስት ተቃዋሚ የፖለቲካ ድርጅቶች ከገዢው ፓርቲ ጋር ድርድር ላይ መሆናቸውን ዜና አሰምቶናል። እናም ወታደራዊና የስለላ መዋቅሩ፣ አቃቤ ሕጉና ፍርድ ቤቱ፣ በአጠቃላይ ሕግ አውጪውና ሕግ አስፈጻሚው አካል በህወሓት አምባገነኖች ቁጥጥር ስር ባለበት ሀገር ድርድር የሚለው ዜና የማይመጣ ነገር መጠበቅ ከሚለው ያሰፋ ጫቦ አባባል ጋር ተገጣጠመብኝ። ሌላው አጠቃላይ ተቃዋሚ ፓርቲ ነን የሚሉትን ሳስብ ደግሞ እኛ ራሳችን ተሰርተን አላለቅንም የሚለውን ያሰፋጨው አባባል አጣውሰኝ። ታዲያ አይገርምም ትላላችሁ? ለብሲ ማር ብያለሁ ለአቶ አሰፋጨው ተሰለኝ ከበደ ከፍራንክፈርት። አመሰግናለሁ።
ለተሳትፋችሁ ሁላችሁንም እናመሰግናለን። አድማጮች ሌሎቻችሁም ጻፉ፣ ደውሉልን። ስርጭታችንን ለመከታተል የኢንተርኔቱ መንገድ ለሚቀናችሁ አገልግሎቱ ባለበትም ጭምር ለምትገኙ አድማጮቻችን ድረገጻች አድራሻችን እናስታውስ amharic.voanews.com ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ horn.voa.mobi ነው። በፌስቡክ እና በትዊተርም ተከታተሉን።
የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር 3 ሰዓት ከ30 ደቂቃ መሆኑን ያመለክታል። ወደ ሁለተኛው አጋማሽ ቅንብሮች በሙዚቃ ይሆናል የምንሸጋገረው። የቴዎድሮስ ካሳሁንን አዲሱን ዜማ እናቀርባለን። ኢትዮጵያ ይላል። ኢትዮጵያ ሀገሬ እርሷ ናት ክብሬ።
ፋስን ዶሬ ስለናት ምፍሬ እርሷ ናት ክብሬ እኔ ሀገሬ።
እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ ብሏል ቴዎድሮስ ካሳሁን በአዲሱ ሲዲው ስላዝናናን እናመሰግናለን። አሉላም ትላለ
እናመሰግናለን። ሰለሞን ልክነ ይህ ታላቅ አነጋጋሪነትን የፈጠረ ስራ ነው እንዳልከው በግጥሞች ውስጥም ጎልቶ የሚታይ ነው። ታዲያ እንደማንኛውም ትልቅ የጥበብ ስራ መለያው አነጋጋሪነት ነውና ዝርዝሩ ሳንገባ በራዲዮ መጽሔት በመጪ ፕሮግራማችን እንመለስበታለን። ቢያንስ በሐሳቡን እንስማማ
ጥሩ አስተያየት ነው። አሁን አዳዲስ የደረሱን ዜናዎች አሉ፣ እነሱን እናሰማለን።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ኃላፊነታቸውን ከያዙ አንስቶ ለመጀመሪያ ጊዜ በተገኙበትና በመሩትም የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ከፍተኛ ደረጃ ስብሰባ ላይ ሰሜን ኮሪያ ኒውክሌር ቦምብ ከመስራቷ በፊት ድርጅቱ አፋጣኝ እርምጃ እንዲወስድ ጠየቁ። ሰሜን ኮሪያ ደቡብ ኮሪያን ወይንም ጃፓንን በኒውክሌር ቦምብ ልትመታ የመቻሏ ስጋት እውን ነው? የዩናይትድ ስቴትስን ዋና ምድር ለመምታት የሚያስችል አቅምም የመገንባቷም ነገር የጊዜ ጉዳይ እንጂ የሚቀር አይደለም ብለዋል ቴለርሰን ሲያስጠነቅቁ። ፒዮንግያንግና ዩናይትድ ስቴትስን የመደብደብ ሐሳብ እንዳላ በተደጋጋሚ ስትዝት መሰማቷን የጠቆሙት አሜሪካዊ የውጭ ጉዳይ ሚኒስትር ይህንን ዛቻ ዋሽንግተን ከእንግዲህ እጆቿን አጣጥፋ በመስማት እንደማትቀጥል አስጠንቅቀዋል። የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ የጣላቸውን ማዕቀቦች ዓለም አቀፉ ማህበረሰብ ሙሉ በሙሉ ተግባራዊ እንዲያደርግና ከሀገሪቱ ጋር ያላቸውን ዲፕሎማሲያዊ ግንኙነቶችም እንዲያቋርጡ ወይም ዝቅ እንዲያደርጉ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ጠይቀዋል። በሌላ በኩል ደግሞ ለሰሜን ኮሪያ የኒውክሌር ስጋት መፍትሄ ለማግኘት ብቸኛው ምርጫ ውይይትና ድርድሮች ናቸው ሲሉ የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ዛሬ አሳስበው ጦርነት እንዳይነሳ ለማድረግ እርሳቸው በበኩላቸው ማድረግ የሚችሉትን ሁሉ እንደሚያደርጉ ተናግረዋል። በኮሪያ ልሳነ ምድር አካባቢው ያለው ውጥረት እጅግ አሳሳቢ ደረጃ ላይ መድረሱን ዛሬ ለጸጥታው ጥበቃ ምክር ቤት ባደረጉት ንግግር ያሳሰቡት የቻይናው ዋንግ ዩ በጉዳዩ ላይ ለመነጋገር የመንግስታቱ ድርጅት ዛሬ ሆኖ የሚኒስትሮች ስብሰባ እንዲጠራም ጠይቀዋል። ሰሜን ኮሪያ ባለፈው የአውሮፓውያን ዓመት ውስጥ 24 በያዝነው ዓመት ደግሞ 3 የመጀመሪያ ወራት ውስጥ 3 ተምዘግዛግ የሚሳይል ሙከራዎችን ያካሄደ ሲሆን የኒውክሌር ቦምብ ሙከራ ማድረጓም አይቀርም ሲሉ ወታደራዊ ጠቢባን እየተናገሩ ነው። በሌላ ተያያዥ ዜና ዩናይትድ ስቴትስ ለደቡብ ኮሪያ የሚሳይል ጥቃት ከለላ ስርዓት ለመገንባት ሶል $1 ቢሊዮን እንድትከፍል ፕሬዚዳንት ዶናልድ ትራምፕ ያቀረቡትን ሐሳብ የደቡብ ኮሪያ መንግስት ፈጥኖ ተቃወመ። ከሰሜን ኮሪያ ሊጣል ከሚችል ጥቃት ደቡብ ኮሪያን ለመከላከል አሜሪካ የመከላከያ ስርዓቱን በመዘርጋቷ ጉዳይ ላይ በተደረሰው ስምምነት ውስጥ የተለወጠ ቃል አለመኖሩን እንዲሁም የተከላ የእንቅስቃሴና የጥገና ወጪዎችንም ዩናይትድ ስቴትስ እንደምትሸፍን የደቡብ ኮሪያ መከላከያ ሚኒስትር ዛሬ ባወጣው መግለጫ አስታውቋል። አድማጮች፣ ርዕሰ ወሬዎቹ እነኙ ነበሩ።
የምትከታተሉት በ19 በ22 እና በ25 ሜትር ባንዶች እና በናይል ሳት ከዋሽንግተን ዲሲ በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና
አሉላ ከበደ ነን። አሁን ቀዳሚ ወደ ሆነው የሁለተኛው አጋማሽ ቅንብር እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያ ሶማሌ ክልል ከባድ ድርቅ እንዳለ ተዘገበ። ለአስከፊ ድህነትና በሽታ መፍትሄው ጠንካራ የጤና ጥበቃ ስርዓት መዘርጋት እንደሆነ ተጠቆመ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርብ የዜና አገልግሎት አይሪን ኢትዮጵያ ውስጥ በሶማሊያ ክልል ስላለው አስከፊ ድርቅ ዘግቧል። ራሳቸውን የቻሉ ኩሩ ሰዎች የነበሩት አርብቶ አደሮች ለመኖር ሲሉ በመንግስት ረድኤት ላይ ለመተማመን ተገደዋል። እድለኛ የሆኑት አርብቶ አደሮች የምግብና የውሃ ረድኤት ያገኛሉ። በቀላሉ በማይደረስባቸው አካባቢዎች በግብታዊነት የሚሰፍሩት አብዛኞቹ አርብቶ አደሮች ግን የሚያገኙት ነገር የለም ይላል አይሪን ላይ የወጣው ጽሑፍ። በወጉ ካልተመሰረቱት የተፈናቃዮች ሰፈሮች ወጣ ብሎ የሞቱ ግመሎች እንደሚታዩም ጽሑፉ አክሏል። የ82 ዓመት ዕድሜ ሽማግሌ አብዲ ካሪም ልጅ እያለሁ እንኳን እንዲህ አይነት ድርቅ ስለተከሰተበት ሁኔታ ሲወራ ሰምቼ አላውቅም ማለታቸውን አይሪን ጠቅሷል። በአፍሪካ ቀንድ ሀገሮች ለ3 ዓመታት ያህል በተከታታይ በቂ ዝናብ ባለመገኘቱ ሰዎች ችግር ላይ ወድቀዋል። በሶማሊያና በየመን ረሃብ ይገባል የሚል ስጋት አለ። የኢትዮጵያ ደቡብ ክፍል በተጠቀሱት ሀገሮች ያለውን ድርቅ ያባባሰው ግጭት ባለመኖሩ የድርቁ ሁኔታ እዛ ላይ ባይደርስም አደጋው ቀላል ነው ማለት እንዳልሆነ ጽሑፉ ያወሳል። አብዛኞቹን ከብቶቻቸውን በማጣታቸው ለክፉ ቀን ያስቀመጡትን ገንዘብ የተረፉትን እንስሳት ከሞት ለማትረፍ እንደተጠቀሙበት በሕፃናት አድኑ ድርጅት የሰብአዊ ጉዳይ ሥራ አስኪያጅ ቻርሊ ሜሰን መግለጻቸውን ጽሑፉ ጠቅሷል። ያላቸውን ንብረት ሁሉ ያጡት ደግሞ ያላቸው አማራጭ ምግብና ውሃ ወደሚቀርብበት የመንግሥት የረድኤት ቦታ መሄድ ብቻ ነው ሲሉ ማከላቸውን ጽሑፉ አውስቷል። የሶማሊያ ክልል የኢኮኖሚ ጀርባ አጥንት ከብቶች ናቸው። በአካባቢው ያሉት አርብቶ አደሮች በ2 ሚሊዮን ዶላር የሚገመቱ የቀንድ ከብቶች፣ በጎች፣ ፍየሎችና ግመሎች እንዳለቁባቸው ይገመታል። ይህ ማለት ደግሞ የኑሯቸው አካል የሆነውን ወተትና ስጋ አያገኙም ማለት እንደሆነ ጽሑፉ ያወሳል። ባለፈው ዓመት ኢትዮጵያ ውስጥ በኤልኒኖ ሳቢያ በተከሰተው ድርቅ ምክንያት 10 ሚሊዮን የሚሆኑ ሰዎች ችግር ላይ የወደቁ ቢሆንም መንግሥት ከዚህ በፊት ተደርጎ በማይታወቅበት መልኩ 700 ሚሊዮን ዶላር መድቦ ዓለም አቀፍ ማህበረሰብ ደግሞ 1.8 ቢሊዮን ዶላር በማቅረቡ ሕይወት ለማትረፍ የሚያስፈልገው እርዳታ እንደተገኘ አይሪን ላይ የወጣው ጽሑፍ ጠቅሷል። የኢትዮጵያ መንግሥት በሚገባ የተደራጀ በዓለም ባንክ የሚተዳደር ሴፍቲኔት የተባለ በድህነት የሚኖሩትን ዜጎች የሚረዳበት ፕሮግራም አለ። በአብዛኛው ገንዘብ ለሥራ በተባሉ ውጥኖች ነው የሚሠራው። ይሁንና ይህ ፕሮግራም የአሁኑን አይነት ባልታሰበ ድርቅ ምክንያት የሚከሰቱትን ችግሮች አያካትትም። ለእንዲህ አይነቱ ድርቅ የተለየ ፕሮግራም አለ። በፕሮግራሙ መሠረት በወቅቱ ድርቅ የተጎዱትን ሁሉ ለመመዝገብ እየታገለ ነው። በአሁኑ ወቅት በሶማሌ ክልል የመንግሥት እርዳታ የሚገኝባቸው 58 ሰፈሮች አሉ። ይሁንና እነዚህ ከ222 የሰፈራ ቦታዎች ጥቂቶች ናቸው። በዓለም አቀፍ የፍልሰት ድርጅት የተጠቀሱ 400,000 ተፈናቃዮች እንደሚገኙባቸው ጽሑፍ አውስቷል። ከሰፈራዎቹ 40% የሚሆኑት የምግብ ተደራሽነት እንደሌላቸው፣ 30% ደግሞ በ20 ደቂቃ የእግር ጉዞ የውሃ ምንጭ የሚያገኙ መሆናቸውን ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርበው የዜና አገልግሎት አይሪን ባወጣው ዘገባ ጠቅሷል። africa.com የተባለው ድረገጽ ላይ የወጣ አሊኮ ዳንጎትና ቢል ጌትስ በህብረት ያቀረቡት ጽሑፍ ደግሞ በአፍሪካ የአስከፊ ድህነትና የበሽታ አዙሪት ለማጥፋት ዋናው እርምጃ የሀገሮችን የጤና ጥበቃ ስርዓት ማጠናከር ነው ይላል። በያዝነው ሳምንት 138,000 የሚሆኑ የጤና ጥበቃ ሰራተኞች በአምስት የቻድ ሐይቅ ሀገሮች ፖሊዮን ወይም የህፃናት ልምሻ በሽታን ከአፍሪካ ብሎም ከምድረገጽ ለማጥፋት ክትባት ይሰጣሉ። እነዚህ ሰራተኞች በናይጄሪያ፣ በኒጀር፣ በቻድ፣ በካሜሩንና በማዕከላዊ አፍሪካ በየቤቱ በየትምህርት ቤቶችና በየባቡር ጣቢያዎች እየተዘዋወሩ በየዕለቱ ለሰዓታት ያህል እየተጓዙ የስደተኞች ሰፈሮችንም በማዳረስ ክትባት ይሰጣሉ ይላል ጽሑፉ። የዓለም የክትባት ሳምንትም እንደመሆኑ መጠን በክትባት ለመከላከል የሚቻሉ በሽታዎችን ለማስወገድ መከተብ እንደሚያስፈልግ በዓለም ዙሪያ ያሉት ሰዎች እንዲገነዘቡ ለማድረግ የተቀናጀ ጥረት እየተደረገ መሆኑን የአሊኮ ዳንጎትና የቢል ጌትስ ጽሑፍ ያስገነዝባል። ጽሑፉ አያይዞም በአሁኑ ወቅት ናይጄሪያ የፖሊዮ በሽታን በመከላከል ረገድ አስደናቂ ስራ አከናውናለች ይላል። በአንድ ዓመት ውስጥ ተከሰቱ ከተባሉት የሕፃናት ልምሻ በሽታዎች በ95% ቀንሳለች። ይሁንና በ6 የናይጄሪያ ክልሎች በሽታው መዛመቱ አልቀረም። ናይጄሪያ ፖሊዮን በ95% መቀነሷ መልካም ሆኖ ሳለ አንድ የፖሊዮ በሽተኛ እንኳን ካለ በአፍሪቃና በዓለም ዙሪያ ያሉ ልጆች አደጋ ይደቀንባቸዋል ማለት እንደሆነ ጽሑፉ ያስገነዝባል። ፖሊዮን ለማጥፋት በተደረገው ጥረት መሰረት በአሁኑ ወቅት ከመላ አፍሪቃ ፖሊዮ የሚዛመትበት ክልል ቦርኖ የተባለው የናይጄሪያ ክልል ብቻ ነው ይላል ኦል አፍሪካ ድረገጽ ላይ የወጣው ጽሑፍ። ሚኒንጃይትስን ማለት መንጋጋ ቆልፍን የመሳሰሉት በአሁኑ ወቅት በናይጄሪያና በሌሎች የምዕራብ አፍሪካ ሀገሮች እየተዛመቱ ያሉትን በሽታዎች ለመከላከል ክትባት ወሳኝ ከሚባሉት ዘዴዎች አንዱ እንደሆነ ጽሑፉ አውስቷል። ናይጄሪያ ውስጥ በተመጣጠነ የምግብ እጥረት ምክንያት በየዓመቱ 300,000 የሚሆኑ ሕፃናት ይሞታሉ። በሚሊዮኖች የሚቆጠሩ ልጆች ደግሞ ይቀጭጫሉ። ስለሆነም በ12 የናይጄሪያ ክልሎች ዙሪያ ገንቢ ምግብን የሚያካትት ፕሮግራም አስፋፍተናል ይላል አሊኮ ዳንጎትና ቢል ጌትስ ያቀረቡት ጽሑፍ። ሁለቱም በእርዳታ ተግባር የተሰማሩት ባለሀብቶች በሚያከናውኑት ስራ ጠቃሚ ትምህርቶች አግኝተናል በማለት ጠቅሰዋል። አንደኛው የህብረተሰብን የጤና ሁኔታ ለማሻሻል ከመንግስት ጋር፣ ከማህበረሰቦች፣ ከሃይማኖትና ከንግድ መሪዎች፣ ከበጎ ፈቃደኞችና መንግስታዊ ካልሆኑ ድርጅቶች ጋር የተሳካ ሽርክና ማድረግ እንደሚያስፈልግ ተምረናል። ሁለተኛ መሻሻልን ለማፋጠን አዲስ ነገር መፍጠር እንደሚያስፈልግ ተገንዝበናል። በያዝነው ወር ለምሳሌ በክትባት ተግባር የተሰማሩት ሰዎች አንድ አዲስ ክትባትን የሚሸከም መሳሪያን ይሞክራሉ። አዲሱ ክትባቶችን የሚሸከመው መሳሪያ በጣም ሞቃት አካባቢ ላይም እንኳን ቢሆን የክትባቱ መድኃኒት እስከ 5 ቀናት ያህል እንዳይበላሽ ያደርጋል። ይህ ግኝት በቀላሉ በማይደረስባቸው ቦታዎች የሚገኙ ሕፃናትን ሕይወት ሊያተርፍ እንደሚችል ጽሑፉ አስረድቷል። በመጨረሻም የጤና ጥበቃን ለማሻሻል በሚደረገው ጥረት ትክክለኛና አስተማማኝ ዳታ እንዲኖር እንደሚያስፈልግ መረዳታቸውን ሁለቱ ባለሀብቶች አውስተዋል። ትክክለኛ አሃዝ ካልተገኘ ክትባት ያለቀባቸውን ማህበረሰቦችና የተዳረሰባቸውን ወይም ያልተዳረሰባቸው አካባቢዎችን ለይተው ለማወቅ እንደሚያስችላቸው አሊኮ ዳንጎትና ቢል ጌትስ በህብረት ያቀረቡት ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
ቀጥሎ ሳምንታዊው እሰጥ አገባ ነው የሚቀርበው። ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድረ አስቸኳይ ጊዜ አቅጣጫዎች። ያሳለፍነው የአውሮፓውያኑ 2016 ዓመተ ምህረት በዓለም ዙሪያ የመገናኛ ብዙሃን ይዞታ በ13 ዓመታት ጊዜ ውስጥ ከታዩት ከፍተኛ ማሽቆልቆል የታየበት ነው ይላል የጋዜጠኞች መብት ተሟጋቹ ፍሪደም ሃውስ በዛሬው ዕለት ይፋ ባደረገው ዓመታዊ ሪፖርቱ። ለመሆኑ የአፍሪቃ ይዞታ ምን መልክ ይኖረው ይሆን? የኢትዮጵያስ? በአስቸኳይ ጊዜ አዋጁ ማግስት በኢትዮጵያ የታዩትንና ቀጣዩን ሁኔታዎች ለመፈተሽ በልዩ ልዩ ርዕሶች ዙሪያ በተከታታይ የተካሄደው ክርክር አካል የሆነው በተለይ የመገናኛ ብዙሃንን የሚመለከተው እሰጥ አገባ የሪፖርቱንም ጭብጦች ያካትታል። በቀዳሚ ክፍል ክርክር አቶ አታክልቲ አምባዬ ከአዲስ አበባ፣ አቶ ግዛው ለገሰ ደግሞ ከዚህ ከዋሽንግተን ዲሲ ቀርበዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
በተለይ ከአስቸኳይ ጊዜ አዋጁ ጋር ተያይዞ ተከትሎ ወጥቶ የነበረ እገዳ መነሳቱን ገልጠዋል። ይህ እገዳ መነሳቱ በራሱ ለሰዎች ሊሰጥ የሚችለው ነጻነት እንዳለ ሆኖ ከመገናኛ ብዙሃን ጋር የመነጋገርን መብት ጭምር ያሳጣ ስለነበረ ሰዎች ለቃለ ምልልስ በቀጥታ መቅረብ የማይችሉበት ሁኔታ ነበረ። በተግባርም ከነበሩ ልምዶች ጋር ነው የማዛምደው። ይሄ መነሳቱ ሊሰጥ የሚችለው አንታዊ ውጤት እንዳለ ሆኖ ቀድሞውንስ በኢትዮጵያ ውስጥ አለ የሚባለው የንግግር ነጻነት ላይ የፕሬስ ነጻነት ላይ ችግር አለ ተብሎ በተደጋጋሚ ሲዘገብበት ለፕሬስ ነጻነት የቆሙ ድርጅቶች በተደጋጋሚ ጥያቄ የሚያነሱበት ነው። እስኪ ለመጀመሪያ ያህል የእርሶን ሐሳብ ልወሰድ። አቶ አትክልት የመገናኛ ብዙሃን ስራ ውስጥ ነው ያሉት። ይሄ እገዳ ወይም ክልከላ ሳይኖር ችግር አልነበረም ወይ በኢትዮጵያ ውስጥ የፕሬስ ነጻነትን የተመለከተ?
እንዳተረጓጎመ ነው ህገ መንግስቱ በንግግር ነጻነት ላይ ያስቀመጠው መርህ አለ። ህዝብን ከህዝብ ማጋጨት፣ ህዝብን አነሳስቶ ወደ ጥፋት መንገድ መምራት ህገ መንግስቱ ይከለክላል። እኔ ከእናንተ ጋር ኢንተርቪው እያደረኩትም ያለሁት ከዚህ በፊት ከእገዳውን በፊት ነው። ከእናንተ ጋር ንግግር ቃለ መጠይቅ ያካሄድኩት ህገ መንግስቱ ያስቀመጠውን መብት ሳልነካ ነው የተናገርኩት። ህዝቦችን የሚያነሳሳ ለበቀል፣ ለቂም፣ ለጥፋት የሚዳርግ ንግግር አሁንም ቢሆን ቀሪ እንዲሆን የተደረጉት በሬዲዮ በቴሌቪዥን የነበሩት ነገሮች የመቆጣጠርና የመገደብ ስራ ተነስቷል ሲባል አሁንም ቢሆን ህዝብን አነሳስቶ ለጥፋት መዳረግ የተከለከለ ነው። አሁንም ቢሆን ህገ መንግስቱ ነዋ ዋናው ነገር። ህገ መንግስቱ እነዚህ ነገሮች ያግዳል። ስለዚህ ሁል ጊዜ የመናገር ነጻነት፣ ሁል ጊዜ የመከራከር ነጻነት፣ ሁል ጊዜ የመደራጀት ነጻነት የሚባሉት ነገሮች አንድ የሚቀዱበት ምንጭ አለ በኢትዮጵያ ውስጥ። ያ የሚቀዱበት ምንጭ ህገ መንግስቱ ነው። ከህገ መንግስቱ ውጭ በሆነ መንፈስ ህዝቦችን ለማጋጨት የሚደረግ ማንኛውም ቅስቀሳ እገዳለሁ።
መልካም።
አሁንም እገዳለሁ፣ ወደፊትም እገዳ ይኖራል።
መልካም።
ስለዚህ ኢትዮጵያ በዚህ መንገድ ነው እየተመራች ያለችው። ከዛ ውጭ አሰንግጦ ህዝቦችን ለማነሳሳትና ለጥፋት ለመዳረግ የሚደረግ እንቅስቃሴ ግን አሁንም ገደቡ ቢነሳም ህዝቦች ማጋጨት ስለማይቻል ያ የተከለከለ ነው። እንደዛ ነው የሚገባኝ እኔ።
መልካም። ህገ መንግስታዊ ድንጋጌን ያልጣሰ አንድን ህዝብ በሌላው ላይ ማነሳሳትን ያህል ወንጀል የሚፈጽም ካልሆነ በህጋዊ መንገድ የሚሰራ የፕሬስ ተቋም መስራት የሚችልበት ግለሰቦችም የሚያምኑትን የሚቀበሉትን ተቃውሞን ጨምሮ በነጻነት የመግለጽ መብታቸው ግን የተጠበቀ ነው ብለው ያምናሉ። ማንኛውም ሰው በዜግነቱ ያለው መብት ነው ማለት እንደሱ ብለው ነው የሚያምኑት።
በእንደዛ ነው ማምነው። ስለዚህ ህገ መንግስቱን አክብሮ መናገር የሚችል ዜጋ በዚህ ሀገር ምንም አይነት ቁጥጥርም እገዳም አይደረግበት።
በአሁኑ ሰዓት በርካታ ጋዜጠኞች በስር ላይ ከሚገኙባት ሀገሮች አንዷ ናት። አቶ አትክልት እንደሚረዱት በተደጋጋሚም ጋዜጠኞች፣ የኢንተርኔት አምደኞች በጻፏቸው ነገር ብቻ ለእስር የበቁበት ሁኔታ ክፉኛ ሲተች ቆይቷል። ምን አስተያየት አለዎት?
እዚህ ሀገር ላይ ጋዜጠኞች በአመለካከታቸው ታስሯል የሚል እምነት የለኝም። በአመለካከት የታሰረ ዜጋ ነው ያላቅ። ህገ መንግስቱን ጥሶ ህገ መንግስቱን አልፎ በህዝቦች ላይ የማነሳሳትና የቅስቀሳ ስራ ሲሰራ የተያዘ ጋዜጠኛ ሊኖር እንደሚችል አውቃለሁ። የራሱ የሆነ ፖለቲካዊ አመለካከት በመያዙ እና ያንን ለማራመድ በሰላማዊ መንገድ ለማራመድ በመፈለጉ ብቻ የታሰረ ጋዜጠኛ ግን እገሌ ነው ልትለኝ አትችልም።
አቶ ግዛው የክርክሩን እድል ለርሶ ልስጥ። ቀደም ብሎ በአቶ አትክልት በተነገሩት ጭብጦች ላይ በተለይ ከዚህ አዋጅ እና ድንጋጌዎች ውጪ ክልከላው ከመኖሩም በፊት በኢትዮጵያ ውስጥ የፕሬስ ነጻነትንና የንግግር ነጻነትን አስመልክቶ ህገ መንግስታዊ ድንጋጌዎችን ካልተላለፈ አንድ ሰው በዜግነቱ በሚያደርገው የሚከተል የሚደርስበት ፈተና ጣጣ የለም ነው አቶ አትክልት ያሉት። ባጭሩ ምን ይላሉ?
በአማርኛ ሲተረክ ለቀበሬው አረሱስ ነው። እኔ ለኢትዮጵያ ህዝብ አሁን ልጆቹ፣ አባቶቹ፣ ባለቤቶቹ ለታሰሩባቸው ለነ ተርካለም እስክንድር የታሰረው ሽብር ሰርቶ ነው ልነግራት ነው ወይስ የውብሸትን ሚስት ባለቤትሽ የታሰረው ሽብር ሰርቶ ነው ልላት ነው? ህዝብ ለህዝብ አጣጥፎ ነው ልላት ነው? እኔ ለኢትዮጵያ አሁን አሜሪካ ቁጭ ብዬ በመቶዎች የሚቀጠሩ ጋዜጠኞች እንደ ታሰሩና እንደ ተሰደዱ እኔ ብነግራቸው ምን ጥቅም አለው? አሁን አንተና አቶ አትክልት ያረጋችሁት ውይይት የሚገልጸው ነገር ቢኖር ከመጀመሪያው በቃላት ላይ እንኳን ልንግባባ ማንችልበት ደረጃ ላይ ደርሰናል።
መልካም። ባጭሩ የምትመልሱት ምናልባት መሰረታዊ ሁኔታዎችን የሚመለከት ለሁለታችሁም አንድ ጥያቄ ልወርውር። አሁንም ቅድሚያውን ለአቶ አትክልት ሰጣለሁ፣ ተራዊ እርሶ ነው። አቶ አትክልት ለርሶ የአንድ ዜጋ ነጻነት መገናኛ ብዙሃን ተጠቅሞ እንደ አንድ ሰብአዊ ፍጡር በንግግሩ በመጻፍ ራሱን ሊገልጽባቸው በሚችላቸው መንገዶች በሙሉ ሊገልጽ የሚገባውን ሐሳብ በነጻነት መግለጽ የቱን ያህል ስፍራ አለው? በኢትዮጵያ በተግባር በተጨባጭ በፖሊሲዎች መንግስት በሚያወጣቸው ድንጋጌዎች የቱን ያህል እነኚህ መብቶች ክብርና ቦታ ተሰጥቷቸዋል ለርሶ?
እኔ እንደሚመስለኝ አሉላ፣ አሁንም ትልቁ ችግር ያለው ምንድነው የሚመስለኝ የኢትዮጵያ ፌዴራላዊ ህግ መንግስት የቲፒኤልኤፍ ማኒፌስቶ አድርጎ የማየት አመለካከት እስካተወገደ ድረስ አስቸጋሪ ነው። የኢትዮጵያ ህገ መንግስት የፌዴራል የሀገሪቱ የፌዴራል ህገ መንግስት ያካተታቸው መብቶች አንዳንድ ጊዜ ሲመቸን እንቀበላቸዋለን፣ አንዳንድ ጊዜ የትምክህት ፍላጎታችንን ሳያረካልን ሲቀር የቲፒኤልኤፍ ማኒፌስቶ ነው የቲፒኤልኤፍ ህገ መንግስት ነው ብለን እንወረውረዋለን። እኔ እንደሚገባኝ ግን ህገ መንግስቱ ዓለም አቀፍ ዲክላሬሽንስ ያካተታቸው መብቶች መሰረታዊ የመናገር የመጻፍ መብቶች የያዘ ህገ መንግስት ነው። ያንን እስካልተጋፉ ድረስ ምንም አይነት ችግር የለም። ምንም አይነት የሚመጣ ጫና ምናምንም የለም። ምንድን ነው ትልቁ ችግር የሚመጣው ያለ ዋች ዶግ ቲፒኤልኤፍ ይመስለዋል። በቃ አገር ለማጥፋት የሚፈልግ ሰው ቲፒኤልኤፍ ያለ አገር አይጠፋምና ስለዚህ ቲፒኤልኤፍን እንደምንም አድርጌ ላጥፋው። ትምክህት አመለካከቱን ለማስረጽ የቲፒኤልኤፍ አፓራተስ መጀመሪያ መውደም አለበት ብሎ ስለሚነሳ ህገ መንግስት ነው ከዛ አንጻር ስለሚያየው ነው ችግር የሚፈጥረው ያለው እንጂ የመናገርን የመጻፍን የመደራጀትን አሉ የሚባሉት ዓለም አቀፍ አገሪቱ የፈረመቻቸው መሰረታዊ መርሆችን አካትቷል። የኢትዮጵያ ወቅታዊ እንድ ነባራዊ ሁኔታም ከግብሱ አስገብቶ የተቀረጸ ህገ መንግስት ነው እና ከዚህ አንጻር ሲታይ እኔ ችግር ያለው ህገ መንግስቱ የቲፒኤልኤፍ ማኒፌስቶ ነው ከሚል አመለካከት የሚመነጭ በጣም ኋላ ቀር የሆነ አመለካከት ስላለ ነው እንጂ እኔ ችግር ያለበት አይመስለኝም። እንደዛ ነው የማስበው።
መልካም። አቶ ግዛ ለእርሶ ጥያቄውን ገልብጬ ነው የማቀርበው። ቀደም ሲል በሰጡት አስተያየትም ላይ ላለፉት 25 ዓመታት እነኚህ መብቶቹ አልተከበሩለትም፣ ቀድሞንም አልነበሩም ብለዋል። እሱ እስከሚያምኑት ድረስ ባለፉት 25 ዓመታት ዛሬም ጭምር አንድ ሰው በነጻነት ራሱን የመግለጽ እድሉ ምን ያህል ነው? የመግለጽ እድል አለው ብሎ እርሶ የሚቀበሉትና የሚስማሙበት አለ? ይሄ ምናልባትም ለእስር የበቁትንም ሰዎች ይመለከታል። ቀደም ብለው በፕሬስ ነጻነቱ የመጠቀም እድልም ነበራቸው ማለት በአንድምታ ይኖረዋልን?
አይ ቲንክ አቶ አትክልትና እኔ በመጨረሻ ላይ በተናገሩት አንድ የምንስማማበት ነጥብ ያለ ይመስለኛል። የአገራችን ዋናው የችግር መሰረት ህገ መንግስቱ ነው። አቶ አትክልት እንዳሉት ህገ መንግስቱ የኢትዮጵያ ህገ መንግስት አድርገው ሲያዩት፣ እኔ ግን የማየው ህገ መንግስቱ ህዝባዊ ወያኔ ሓርነት ትግራይ በመሳሪያ ያገኘውን ትግል ወደ ህገ መንግስትነት የራሱን ፕሮግራም ለውጦ ያደረገው ነው። በዚህ ሀሳብ ውስጥ የተካተቱ ጥሩ ነገሮች ቢኖርም የህዝባዊ ወያኔ ሓርነት ትግራይ አቶ አትክልትም ደጋግሞ ተክተውታል የኢትዮጵያን ህዝብ ወዳጅና ጠላት በሚለው ትምክህትና ጠባብ በሚለው ከፍሎ ማን መናገር ማንን አለመናገር ማን መጻፍ ማን አለመጻፍ የሚችል ከሆነ ሀሳቦችን በመንግስት ደረጃ እንደ ፊሎሶፊ የጠላትና የወዳጅ አድርጎ የሚያይ መንግስት ባለበት ሀገር ውስጥ ነጻ ሚዲያ ነጻ መገናኛ ብዙሃን ሊኖሩ አይችልም። ይሄ በጣም ኢምፖርታንት የሆነው ከውጭ በመገናኛ ብዙሃን የመጣ ነው የሚለው ፕሮፖዚሽን ወይንም መላመት የማይሰራበት ምክንያት የኢትዮጵያ ውስጥ ያሉ ሚዲያዎች በሙሉ በዛ ተወልደው ያደጉ ልጆች ናቸው ነጻነታቸውን የጠየቁና የተገደሉበት። ሶ ለኔ እንደሚመስለኝ ኢትዮጵያ ውስጥ ህዝባዊ ወያኔ ሓርነት ትግራይ እስካለ ድረስ ፖለቲካችን መጀመሪያ ወዳጅና ጠላት ብሎ የሚከፋፈል አብዮታዊ ዲሞክራሲ የሚለው ፍልስፍና እስካለ ድረስ ነጻ የሆነ የመገናኛ ብዙሃን ሊኖር አይችልም። ሰዎች የፈለጉትን ጽፈው ወይንም አንብበው ወይንም ተናግረው ቤታቸው ገብተው ልጆቻቸውን የማቀፍ ሚስቶቻቸው ጋር እራት አብሮ መብላት እድል ይኖራቸዋል ብዬ አላምንም። ስለዚህ 25 ዓመት ያየነው ነገር የሚቀጥለውም ነገር የሚኖረው ምንድን ነው? ኢትዮጵያ ውስጥ ወዳጅና ጠላት የሚለውን አዙሪት የሚቀፍ እርቅ እስካልተደረገ ድረስ ይህ አዙሪት ይቀጥላል። ጋዜጠኞችም መታሰራቸው መሰደዳቸው ይቀጥላል።
መልካም። የግድ መስማማታችሁ አስፈላጊ ባይሆንም ምናልባትም መታረቅ የማይችሉ የሚመስሉ ሀሳቦች ተነስተዋል። የክርክር ጉዳይ ስለሆነ መከራከራችሁን እፈልጋለሁ። አንዳንዶቹ ጭብጦች ግን ከዚህ ክርክር መሰረታዊ ዓላማ ውጪ ስለሆኑ አየር ላይ ባትሰሟቸው እንዳይገርማችሁ በሌላ ክርክር ምናልባትም አግባብ የሆነ ሀሳቦችን ማስተናገድ በሚችል መልሼ እጋብዛችኋለሁ። አቶ አትክልት አምባዬ፣ አቶ ግዛው ለገሰ ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
አድማጮች፣ በኢትዮጵያ የመገናኛ ብዙሃን ይዞታ ዙሪያ የሚካሄደው ክርክር ይቀጥላል። ይልቁንም ደግሞ በዛሬው ዕለት ይፋ የሆነውን የፍሪደም ሃውስ የጋዜጠኞች መብት ተሟጋቾች ያወጣውን የአገራት ይዞታ አስመልክቶ እሱን ተንተርሶ የሚካሄድ ክርክር በመጪው ሳምንት ይዘን እንቀርባለን።
የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አሉላ ከበደንን፣ አቀናባሪው አብርሃን ኃይሉ፣ ከእለቱ ዋና አዘጋጅ አዲሱ አበብና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። ከዚያ በፊት ግን ለስንብቱ ሰለሞን አንድ ዜማ ተመርጦልናል።
የግርማ ነጋሽ ማን ነው?
አሁን የታወቀ ይመስለኛል። የግርማ ነጋሽ ብለህ እንዳቋረጥክ ነበር ማይክ የተዘጋው። እነሆ ሙዚቃውን። የኔ ሐሳብ ይሰኛል ርዕሱ። መልካም ምሽት።
Hey, hey, hey.